ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ዝግጅታችን በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተውን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የወጣት ክንፍ ድርጅት ኢሃወዲ ትግል ላይ ያተኮረውን መጽሐፍ ትረካ ክፍል 17 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ምላሴን ተውልኝ
በአበበ ወርቄ።
ተማሪ ነበርኩኝ ገና ምቆጣጥር ሁሉንም ለማወቅ ለማግኘት ለመያዝ ለመውሰድ የምጥር ተማሪ ነበርኩኝ በቃኝን የማላውቅ በበቃኝ የማላምን ፍጹም የማይመስለኝ ለማወቅ በመብላት የምሞት በቁንጣን ተማሪ ነበርኩኝ መጠየቅ የምሻ በመጠየቅ የማምን ነው ካሉኝ የማልመርጥ ኋላ ለመመርመር ኋላ ለመታዘብ አሃ ነው እንዴ ያልኩ የምቀበል ሁሉን ተማሪ ነበርኩኝ ትልቅ የማልፈራ ትንሹን የማልንቅ እሱ ያውቃል ካሉኝ በፍጹም የማልርቅ ተማሪ ነበርኩኝ ለሁሉም እንግዳ ለማላውቀው ነገር መዳሰስ የምወድ መቃኘት የማፈቅር መጠየቅ ወጥሮኝ የማወቅ ምርምር የተዳፈነውን ለማንደድ ስጣጣር የምጠፋ ስጭር እናንተ አዋቂዎች እናንተ ፈላስፎች ሁሉን ያጣራችሁ በመርምር ሞፈር በአምሮ አውድማ በመጠየቅ በሬ ብዙ ያፈራችሁ በእያላችሁበት ዕውቀት አፍናችሁ ምስጢር አድርጋችሁ መናገር ስትችሉ መናገር ስትሹ መናገር ፈርታችሁ አቅም ገምታችሁ ነገር የምትሸሹ እስቲ ፍቀዱልኝ ተማሪ ነኝና እንጀራ ያልገዛኝ ፊት ያላሰቃየኝ አሳልፍ የማልሰጥ እምነቴን በቀላል ፍጹም የማልለውጥ እንዲህ አሉ ብዬ በሱ ለመጠልጠል ከቶ ማልታለል በእናንተ ለመብላት የጥያቄን ዋጋ የህሊናንም ፍርድ አሳልፍ የማልሸጥ ተከብሮ ከመሞት ቀሎ ኑሮ ማልመርጥ እስቲ ፍቀዱልኝ እንድጠይቃችሁ እንዲህ እንድላችሁ እያልሁ ስጠይቅ ትልቁን ስጠይቅ ትንሹን ስጠይቅ ዓለምን መርምሬ ለማወቅ ስጨነቅ ብዙ ሰማሁ ብዙ ነገር አወቅሁ በእኔም በራስ ያዋቅም ከመጠየቅ በላይ ዙሬ ብዙም አየሁ መልእክቴም ይሄ ነው አድምጡኝ እንካችሁ እናንተም ሰው በሉኝ እኔም ሰው ነኝ ልበል እናንተም እናንተን እኔም እኔን ላካል ግን ቁጭ ብዬ ሳስበው ሁሉንም አንድ ባንድ ምንም ትርጉም አጣሁ በሰው ልጅ መወለድ እኔ እንደሚመስለኝ እንደማስበው እንዲያው በድብስብስ ለሞት ብቻ ነው ስለዚህ ለመሞት ከሆነ መኖሬ በቃኝ አልፈልግም ከዛሬ ጀምሬ ከቶ ለምናልባት ልዩ መኖር ቢኖር እንዲህ ያለችዋን መኖር እመኝ ነበር ከጸጉሬ ጀምሬ እስከ እግር ጥፍሮቼ ሁሉንም አልፈልግ አንድ ብቻ ትቼ ምንም የኔ ሆኖ ምንም የኔ አይሆንም ምንም ምን አልሻ አልፈልግም ምንም ሁሉንም ውሰዱት ምንም አይጠቅመኝም ግን ምላሴን ተዋት ሰው አልጎዳባትም እንስሳናት ሷ ሰዋታስ ቀይምም ከማሳቅ በስተቀር አልዋልታ ታውቀ ምንም ምን አልሻ ሁሉንም ወሰዱ እሷን ብቻ ተዋት ለመቀላመዱ ለኔ ጥቁር ጸጉር ፍጹምም አረባኝ ምንም ክብር አላገኝ ነጩ ካልወጣልኝ መዋረድ ብቻ ነው ከሱ የተረፈኝ አለፍ ባለፍ ብሎ ነጫጩ ካልወጣ በጥቁር መከበር እንግዲህ መች መጣ ራሴን ከስክሱት ይሰበር ቀፈው ነጩ አንጎሌ ይውጣ ጋኑ ማሰቢያው ምንም ጥቅም አይሰጠኝ ስራም አይኖረው ባስብም ባላስብ ማን ሊያሰራኝ ነው የግንባሬ ቆዳ ይላጥ ይገሽለጥ አጥንቱም ቢከስከስ ይበል ፍልቅልጥ አስተዋይም ይኸው በጣም አተኩሮ ግንባር ማስወጋቴን ከዛሬ ጀምሮ ጆሮዬን ቁረጡት ነፋስ ሰብሳቢውን ሳያጣራ ቀማሽ አላፊ አግዳሚውን ባላዩ ሲደባ ባልኖረ ሲዶለት በሱ ክፉ ሰማሁ ጆሮዬን ቁረጡት ስጠው ንሳው ሲሉ ሲመሰጣጠሩ እንቀማ እንንጠቅ እያሉ ሲያሴሩ በሱ ሰማሁበት ይቆረጥ ከስሩ በሱ ሰማሁበት አሰቃቂ ሮሮ በሱ ሰማሁበት ልቅሶና ዋይታ ካለም ዳር እስከ ዳር ከደጅም ከጓሮ የራበው ሲያለቀስ የሚበላው አሮ በሱ ሰማሁበት የማይሰማውን በሱ ሰማሁበት ወደማይችለውን ቆርጣችሁ ጣሉልኝ እንካችሁ ያውና ካልሰሙት አይቆጭም ወሬ ሲሉ ከቶ ፍሬቢስ ነውና አይንም አልፈልግም በቃኝ አየሁበት እስኪያንገሸግሸኝ ብዙ ለየሁበት አንደኛው ሲያስለቅስ አንደኛው ሲያለቅስ ፍጹም አልፈልግም እያዩ መኖርስ አልፈልግም አይን ወንጀል የማይበት ምስክር አልሆንም ለምድር ላይ ኃጢአት አልፈልግም አይን ያየሁት ይበቃል አውጡና ጣሉልኝ ትንሽ እፎይ ልበል የማላገኘውን ሁለዜ ባይበት ወንጀል አይደለም ወይ ስኖር በመጓጓት ያንን ስጡኝ ለኔ ይገባኛል እያል አይኔ አይቶ ነው እኮ ጥያቄ አበዛው ስለዚህ አይሻኝም አይን የምትሉት ድንገት ቢጠቅማችሁ አውጡና ውሰዱት በአፍንጫዬም ገብቶ የከፋው አየር አፍኖ ይዞኛል ሆዴ እስኪሸበር ምኑንም ምኑንም እያሸተትኩበት እሰቃየዋለሁ ታፍኜ በግማት ተደፍኖ አፍንጫዬ በህመም ምክንያት ማስገባቱን እንጂ አይችልም ማስወጣት እንዲህ ያለ አፍንጫ እኔ ይዤም አልኖር ግን ሰብሳቢ ሆኜ እድሜን እንዳልቀር ቁረጡት እሱንም ከሰው እያጣላኝ ግም ነው ግም አይደለም ማለቱ እንዲተወኝ አለ በለዚያ ግን በሸተተኝ ቁጥር ግም ነው ግም አይደለም ማለቴም አይቀር ከንፈር የሚገሽለጥ ዝምታ የሚቅር ምላሴም ትፈታ ትለፍልፍ ትናገር እሷን አትንኩብኝ ምንም አታስቸግር ጥርሴን እያሳየው ብዙ ገዛውበት ብዙም ደለልኩበት ብዙም ማኘኩበት ዛሬ ግን ሰለቸኝ ሳይወዱ መሳቅ አንጀቴ እያረረ ሆዴ ሆዴን ሲያውቅ ዛሬ ግን ሰለቸኝ ሳላምጥ መኖር ሆድ ከተቀበለ አኝኮ ማጎር ስለዚህ አውልቁት አይሻኝም ለኔ ጥርስ መሳቅም አልፈልግ ምግብም አይበላኝ ሰውም አልናከስ በጠቅላላው ፊቴን አጥፉት መላቀጡን ቧጭሩት አበላሹት ፍጹም ለኔ እንዳይሆን መኖር ፈልጎኛል ፊት እንደተነሳው ምንም አልጎዳ እኔ ለኔ ካልሆንኩ አንገቴን ሊቀላ ምን ይሰራልኛል ራሴ ከሌለ ማንን ይሸከማል ለምላሴ እንደሆን አታስቡ ፍጹም በአየር ላይ ትንጠልጠል ምንም አትሆንም እጄንም ቁረጡ ምንም አልሰራበት ወይ ካልጎዳሁበት ወይ ካልጠቀምኩበት እጅጄን ያዩኛል በየሄድሁበት በእጄ በል እያሉ የቀን አራዊት ስለዚህ ቁረጡ ያውላችሁ እንጂ እጄን የሚያዋጣው ከሆነልኝ እጅ እኔም እፎይ ልበል አንዴ ሰጥቻችሁ ሌላ ምንም የለም እጅ ከተነሳው ትከሻ የሚሄድ ከእጄ ጋር አንድነት የአውሮፓን ደንጊያ የተሸከምኩበት ትከሻል በመባል መች ለኔ ይበዛል ልብ እንዳልሰጣችሁ ከድሮም ልብ የለኝ በሱስ አልስማማም እናንተም አታሙኝ አንጀትን ዳትወስዱ ተቆራርጧል ድሮ ለውሻ ስጡልኝ ሂድ ወደ ጓሮ ከውሻ ብሳችሁ ከፈለጋችሁት እኔ አልከለክልም ያውላችሁ ብሉት ግን አልመሰለኝም ከናንተ በመላ ፍጹም ያለባችሁ አንጀት የሚበላ ቢሆንም ቢሆንም ከኔ ግን ይውጣልኝ አንጀት ያውላችሁ ወዲያ ውሰዱልኝ ጨጓራው ይገልበጥ ዘርግፉት ሆዴንም ምንም ምንም ነገር እንዳይቋጥር ፍጹም መቀመጫም የለኝ ማን ያስቀምጠኛል ከኋላ ኋላይ ይከታተሉኛል ድንገት ደከም ብሎኝ ማረፍም ቢሻኝ እሾህ አሜከላው በየት ለቆልኝ መቀመጥ አልቻልሁም ቆሜም አልገፋው ጨርሼ ብሄድ ነው ብችል የምሻው ስለዚህ ቁረጡት መቀመጫዬን ከርግጫ ለመዳን የሚያስችለኝን ትንሽ ነገር ቀረኝ ልገላገለው ከጥንቱ ነገሬ ከወደ ኋላው እግሬ ነው የቀረ ሌላ ምንም የለ እሱንም ቁረጡት ሐሳብ ተቀለለ እሱ ሄዶ ሄዶ ከብዙ አጣልቶኛል እሱ ሄዶ ሄዶ ብዙ አሳይቶኛል እሱ ሄዶ ሄዶ ያላሳየኝ የለ የማገኘው መስሎት እየተታለለ ከእግሬ ጋር አብራችሁ ጥፍሬንም ቁረጡ ትንሽ ልገላገል ከጥፍረ መጥምጡ እፎይ አሁንስ ምን ቀረ ምላስ ብቻዋን ነች በሉ ደህናውኑ ትሁን እንደሆነች ከጸጉሩ ጀምሮ እስከ እግሩ ጥፍሮች ሁሉን አሰናብቷል እሱም ሆኗል ሟች ለወሬ ነጋሪ ምላስ ነኝ የቀረው እስከዛሬ ድረስ ትንሽ ትንሽ ያለው አድምጡኝ አትሰልቹኝ ነገር ላመቻች የላዩንም ላይ የታችሁንም እታች ጆሮ ያለው ይስማ ይሄድ ያለው እግር የልቡን ያናግረው ጠጪውንም ስካር ጭምቱ ይጎለጥ እብዱ ይጨፍር ወንድየው ይለምን ሴቷ ትግደርደር ቄሱ ይገዘቱ ሃይማኖት ሲናቀ አፈኛ ይለፍልፍ መጪውን ሳያውቅ ጦርነት ሲነሳ መድፉ ይንፈቅፈቅ ቆራጡ ሲፎክር ቡኮኑ ይንበቅበቅ ኃይለኛው ሲቆጣ ደካማው ያልቅስ እሾህና ቁልቋል ይኑር ሲካሰስ አባት ልጁን ይርገም ባስቀየመው ጊዜ ክፉ ቀን ይታለፍ ባዘን በትካዜ ሕፃናት ያዳምጡ ሲናገር አዋቂ ጠንቋይም ይዘላብድ ካገኘ ጠያቂ ሀብታም ባለም ይኑር እንደ ተከበረ ገንዘብ ተንተርሶ ሁሌ እንደ ፎከረ መብረቅም ይብለጭለጭ ከዳር እስከ ዳር ነጎድጓድ ያጓራ መሬት እስክትንር አንዱ ጌታ ይሁን ባንደኛው አገር መሬት እንደ ጥንቷ ትሄድ ትሽከርከር ሰው ሰራሽ ጨረቃ ብትፈልግ መሬትን ብትፈልግ ጨረቃን ብትፈልግ ፀሐይን እንዳሻት ትዙር ሕግ ሁሉ ይቀጥል ድሮ እንደነበር ባሮጌው እንስራ አዲስ ነገር ይቅር ይህ ሁሉ ከገባ ሁሉ በየቦታው እኔን ምን ያድርጉኝ ሥራዬ ወሬ ነው ዝም ብለው ይተውኝ ትዕግሥቱን ይስጣቸው ተናዶ አለማለፍ አሳልፎም መስጠት ለማንም አይበቃም ማንንም አይጎዳ እንዲያው ነው ለትዝብት ከጸጉሩ ጀምሮ እስከ እግሩ ጥፍሮች ሁሉን አሰናብቷል እሱም ሆኗል ሟች ለወሬ ነጋሪ ምላስ ነኝ የቀረው እስከ ዛሬ ድረስ ትንሽ ትንሽ ያለው አዳምጡኝ አትሰልቹኝ ነገር ላገላብጥ የውስጡን ወደ ላይ የላዩን ለውስጥ ምላስ ለብቻዬ ምን አደርጋለሁ ምኔን ምን ሊያደርጉት ማንን እፈራለሁ ለመስቀል አልመች የታለና አንገት ባለቤቱ ፈርዶ ድሮ ሸኝቶት አስረው እንዳይቀጡኝ ምኔ ይታሰራል እጅ እግሬ ተቆርጦ ገና ድሮ ወድቋል እግረ ሙቅ አይሰራም ምላስን ለማሰር ጭለማ አይነካኝም ሁሉን ሳልዘረዝር ዝም በላ ልባል በምን ሰማና መስሚያ ማዳመጫ ጆሮ የታለና ልቤ ልብ እንዲያደርግ ወቅሰው እንዳያልፉኝ ልብ የሚሉ ነገር መቼ ፈጠረብኝ በግምጫ አልፉኝ ከመሬት ደባልቀው ቢያፈጡ ቢያጎርጡ በምን እንዳያቸው አይኔ ድሎ ፈሶ እያዩት ባይናቸው ብቀጥል አያልቅም ወሬ ብዙ ነው በቃ ላሰልቻችሁ እዚህ ላይ ላቁመው ከጸጉሩ ጀምሮ እስከ እግሩ ጥፍሮች ሁሉን አሰናብቷል እሱም ሆኗል ሟች ለወሬ ነጋሪ ምላስ ነኝ የቀረው እስከ ዛሬ ድረስ ትንሽ ትንሽ ያለው እውነቱን ተታችሁ ምላስ መሆነን እናንተም ሰው በሉኝ እኔም ሰው ነኝ ልበል እናንተም እናንተን እኔም እኔን ላጣል
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓ.ም ተመረጠ አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ فل 17 ከሴትዮዋ ቤት ተመልሰን ጎንደር ስንደርስ ጋሽትና ቤተሰብ ለምሳ ይጠብቀኛል ብሎ ያደርኩበት ሆቴል ጥሎኝ ሄደ። ለምን ቤቱን እንደማያሳየኝ ከመነሻው ጀምሮ ይገርመኝ ነበር። የሩቅ ዝምድና እንዳለ ነግሮኛል። ሆኖም ቤቱ ሊወስደኝ አልፈለገም። የደረስኩበት መደምደሚያ የሰውየውን ተጠራጣሪነት ነው። ጋሽትና ስራው ሁሉ በጥንቃቄ ተሞላ ነው። እሱ እንዳለው የጋሽ መስፍን ውለታ ስላለበት ነው እንጂ በፍጹም እኔን ታገር ለማስወጣት ሊሞክረው እንዳልፈለገ ያስታውቀበታል። ያን ቀን ከሰዓት በኋላ ካልቤርጎስ አልወጣ ዋልኩ። ማታ ላይ አስጠርቶኝ ቢራ እየጠጣን እያለ አንድ በመሐከለኛ እድሜ ያለና አንድ ወጣት ልጅ ሰላምታ ሰጥተውት ራቅ ብለው ተቀመጡ። ወዲያው ጋሽትና ጮክ ብሎ ኑ እንጂ እዚያ ይሻላችሁ ስላላቸው ወንበር ስበው ተቀላቀሉን። ቡና ቤት ውስጥ ብዙ ሰዎች ይስተናገዳሉ። አንድ ጥግ ላይ ሲቪል የለበሰ ታጣቂ ከሁለት ሰዎች ጋር ቁጭ ብሎ ይጠጣል። ሰዎቹ እኛን ከተቀላቀሉ በኋላ ከነሱ ጋር ነው የምትሄደው ብሎ ይኛረፈ። በጣም ገረመኝ። ስራቸው ሁሉ የሰላ አይነት ነው። የተከታተሩ ለዓለም አስመሰል ነበር። ሁለቱ ሰዎች ፈንጠር ብለው የተቀመጡት ጋሽትናም በአጋጣሚ ያገኛቸው ለማስመሰል ነው ከኛ ጋር እንዲቀመጡ የጠራቸው። ምንም ካንዳቲስ ሌሎች ሁለት ልጆችም አሉ። ወደ ሁመራ ነው ምን ሄደው ከነገ ወዲያ ንጋት 11 ሰዓት ተኩል ላይ ለባብሰ ተጠብቀን መተን እንጠራሃለን አለኝ ሰውየው። ትንሽ እንደቆየን በጊዜ ተኛ ስላሉኝ እዛው ትቻቸው ወደ መኝታዬ ሄድኩ። ጠዋት አልጋዬ ላይ እንዳለው ጋሽትና መጥቶ እንደተለመደው ይዞኝ ሲዞር ዋለ። 10 ሰዓት አካባቢ ተሰነባብተን ለመጨረሻ ጊዜ ተለያየን። ጊዜ ያለፈባቸው ጋዜጦች ገዝቼ ስለነበር እያነበብኩ አመሸው። 2 ሰዓት ላይ ራቴን አልቤርጎ ውስጥ አዝዤ እየበላው በሩ ተንኳኳ። ይግቡ ስል ከአስኮብ ላይ ጋር የነበረው ወጣቱ ልጅ በሩን በርግዶ ገባ። አይኑ ፈጥቷል፣ ድንጋጤ ወሮታል። ጋሽትና ልኮት እንደመጣ ነገረኝ። ምን አለህ እንኳ ሳለው እኔን ሊወስደኝ የተነጋገረው ሰውዬ ባልታወቀ ጉዳይ እንደታሰረ፣ የኔ ጉዳይ እንዳልተሳካ፣ ለማንኛውም አልቤርጎ ቀይሬ እንዳድርና ከቻልኩ በማግስቱ አዲስ አበባ ተመልሼ እንድሄድ ትንፋሹ ቁርጥ ቁርጥ እያለ ነገረኝ። ፍርሃቱ እኔንም አስፈራኝ። የበላሁበትን እጄን ፊቴ ላይ የጠረኩ ይመስለኛል። ምን እንደተፈጠረና የነገረኝን እንደገና እንዲያብራራልኝ ከመጠየቄ በፊት ለናደር እንኳ ሳይለይ በፍጥነት ጥሎኝ ወጣ። ጋሽትና ሰው ከመላክ ለምን ራሱ እንዳልመጣ ሁሉ ገርሞኛል። ያማለያ ራሴን ለማረጋጋት ሞከርኩ። ሆኖም ቁጭ ብዬ ማሰብ አልፈለኩም። አንዱን ሱሪዬንና ሸሚዜን ደርቤ ለበስኩና በትርፍ ያስኩትን የውስጥ ሱሪ ካልሲና የትምህርት ቤት ማስረጃዬን አጣጥፌ ጃኬት ኪሴ ውስጥ ከተትኩ። ጋዜጣውንና አንዱን ትርፍ ጃኬት ፌስታል ውስጥ ትራስር አደረግኩና ቀስ ብዬ ወደ ቡና ቤቷ አመራው። ያለብኝን ሂሳብ ከፍዬ በጣም ተረጋግቼና እጄን ኪሴ ከትቼ ወጣ ብሎ እንደሚመለስ ሰው ቡና ቤቱን ለቅቄ ወጣው። ወደ አውቶቡስ ተራ የሚወስደውን መንገድ ይዤ በቀስታ ተራመድኩና እግሬ ያደረሰኝ አንድ ቅያስ ላይ በድንገት ታጥፌ ጥቅጥቅ ጨለማ ውስጥ ገባው። ከዚያ ፍጥነቴን ጨምሬ ሆኖም ሳሮጥ ወደፊት ገሰገስኩ። ልቤ በፈቀደው ቅያስ እየታጠፍኩ ከአካባቢው ራቅኩ። አልቤርጎ አገኛለሁ ብዬ መብራት በብዛት ወዳየሁበት አቅጣጫ ስጓዝ በድንገት የጠላና ያረቄ መሸጣ ቤቶች አካባቢ ደረስኩ። ይህን ጊዜ አልቤርጎ ፍለጋ መሄድ እንደሌለብኝ ሐሳቡ ብልጭ አለልኝ። ፍጥነቴን ቀንሼ ግራና ቀኝ እያየሁ ሲሄድ አንድ ፈንጠር ያለች ቤት ደጃፍ ላይ አንድ ሴት ቆማ አየሁ። ምንም ሳላናግራት ገፋ አድርጊያት ወደ ውስጥ ገባሁ። የእንጨት አግዳሚ ወንበር ቢኖርም አልጋው መሃል ላይ ጉባልኩ። ሴትየዋ ሴተኛ አዳሪ ነች። እኔ ግን ሴት ፈልጌ አይደለም የገባሁት። በዛ ሰዓት ሴት የሚያሰኘኝ ሁኔታ ውስጥ ልሆን አልችልም። በጠላ ቤቶቹ በኩል ሳልፍ የመጣልኝ ሐሳብ ነው። ፍተሻ ባለበት ከተማ እንዲህ አይነት ቤቶች የተሻሉ እንደሆነ ቀድሜም ቢሆን አውቃለሁ። አልቤርጎች ብዙ ጊዜ ፍተሻ ይካሄድባቸዋል። ለዚህ ይመስለኛል ሐሳቤን እዛው ቀይሬ በደመነፍስ ሴትየዋ ቤት ጥልቅ ያልኩት። ድንገት ገፍቻትና ልግባ ወይ ብዬ ሳላስፈቅዳት አልጋዋ ላይ ጉብ ስላልኩባት የዛሬው እንግዳስ እብድ ነው መሰል አይነት ተረባቢጤ ጣል አደረገች። እኔም አልፎ አልፎ የምቀልደውን ቀልዳሽ ጎደጎድኩት። ሴት ጋ ከደረስኩ አመት እንዳለፈኝ በፍጥነት በሩን እንድትዘጋና ልብሷን እንድታወላልቅ እሷንም ቤቱንም አልጋውንም በጠቅላላ እንደገዛሁት ድፍን 10 ብር ሰጠኋትና የትልቅ ሰው ልጅ ስለሆንኩ መልስ እንደማልቀበል ነገርኳት። ብሩን የመመንጨቅ ያህል ተቀበለችኝ። እንዳታብል የጌታ ልጅ ነኝ ብለሃል፣ መልሱን አልሰጥህም አለችኝ። የትልቅ ሰው ልጅ ነኝ ባልል ኖሮ መልስ ነበረኝ ማለት ነው። የጌታ ልጅ ቃሉን አያጥፍም አልኳት። ከዚያ በኋላ ምኑ ቅጡ ሳቅ በሳቅ ሆነች። ቤቱን ተቆጣጠርኩት። ከሰል ተቀጣጠለ፣ ቡና ተፈላ፣ ወጣሙቃ ራት እንብላብላ ቀረበች አንሶላ ተቀየረ የሸመታ ቢሆንም የጎንደር ጠላ ተጠጣ የከት ጋቢ ወጣ ከደቂቃ በፊት የሰፈረብኝ ድንጋጤ ብዙም ሳይቆይ ጥሎ ይጠፋ ሆኖም ሁኔታው ትዝ ሲለኝ ጥሩ ጥሩ ቀልዶችን አልፎ አልፎ ሲያስጨነግፍብኝ ይታወቀኛል ድንገት ሐሳብ ይዞኝ ዝም ስል ምን ነው የጌታ ልጅ ተጫዋት እንጂ ትለኛለች ሴትየዋ በእድሜ ጥሩ አርጋ ትበልጠኛለች እድሜዋ 40 መጀመሪያ ሳይሆን አይቀርም ቆንጆ ምትባል አይደለችም ምናልባት ኑሮዋ ይሆናል መሐከለኛ ቁመት አላት ፊቷ ምጥጥ ያለ መሳቅ የምትወድ ነች እሷ ለጥብለተኝታ ሲነጋላት እኔ አሁንም ስባንን አደርኩ አስኮብ ላይ የታሰረው በምን ይሆን በዚሁ የማስኮብለር ሥራ ይሆን ወይስ በሌላ ጉዳይ የጋሽትና ነገርም እንዲሁ ሲገርመኝ አደረ ኩብለላው ቢቀር ወደ አዲስ አበባ የምመለስበትን መንገድ እንደማመቻቸት የማላውቀው ከተማ ውስጥ እንዴት እንደጣለኝ ሳስብ አበሳጨኝ ራሱን ላለመነካካት የጥንቃቄው መጠን ገደቡ ያለፈ መሰለኝ በኋላ ቆይቼ በሱ ቦታ ሆኜ ሁኔታውን ሳስብ ጋሽትና ልክ ነበር ያ ክፉ ጊዜ ማስኮብ ለሊቅርና ትንሽ ጥፋት እንኳ ህይወትን የሚያሳጣ ነበር ያውም በመላኩ ጎንደር ለኔ ሲል ደግሞ የህይወት መስዋዕትነት መክፈል የለበትም የሩቅ ስብድና ቢኖረንም የት ያውቀኝና ሊነጋጋ ሲል መናኸሪያ ሄጄ የአዲስ አበባን አውቶቡስ ልይዝ አሰብኩ ትራንስፖርት ደግሞ እንደ ልብ ስለማይገኝ እዚያ ስንቀዋለን ሌላ ጣጣ እንዳይመጣብኝ ሰጋው በመጨረሻ ያን ቀን ትኬት ገዝቼ በሚቀጥለው ቀን ለመጓዝ ወሰንኩ አስተናጋጄ በጧት ተነስታ ተጣጥባ ቤቷን ከጠራረገች በኋላ አልጋ ላይ ንቅንቅ አለ ማለቴ እንደገረማት ከፊቷ ነበብኩ አልጋው ላይ እንዳለው መጋረጃውን ገለጥ አድርጌ የምትሰራውን በትኩረት እመለከታለሁ ምን እንደሚገርመኝ ታውቃለህ? የምስኪኖች ቤት ሲባል አንድ አይነት ነው። ቤቷ ጠባብ ነች። የክፍሉን ግማሽ የያዘው አልጋ ነው። ከበሩ ፊት ለፊት የዛገ ይሁን የወየበ ያረቄ መደርደሪያ አለ። ከአልጋው ግርጌ ትልቅ የእንጨት የልብስ መያዣ ሳጥን፣ አጠገቡ የውሃን ስራ፣ የእንስራው አናት ላይ የእንጀራ ሌማት፣ የአግዳሚው መቀመጫ ስር ቆሻሻ የእጅ ማስታጠቢያ ማንቆርቆሪያ፣ ግድግዳው ላይ የማርያም ስዕል አልጋ ስር ደግሞ የአገር ዕቃ እንደሚኖር ገምቻለሁ የተፈለጠ እንጨት አሮጌ የመኪና ጎማ ያለቁ ጫማዎች የቡና ረከቦት ጀበና ሸክላና ብረት ድስት ዋ የዛሬውስ እንግዳ በልቶም ጠጥቶም አድሮም ከቤት አይወጣም እንዴ እያለች መተረፍ ስትጀምር በለመድኩት የመልስ ምት ኮንትራቴን አራዝሜ ሙሉ ቀን እንደምገዛት ነገርኳት። በአገሯ ቅላጼ አርገኸው ነው አይነት ምላሽ ሰጠችኝ። ተስማማን። ጎረቤቶቿ ሴተኛ ዳሪዎች አሁንም ይመጣሉ። በመጋረጃ እየተከለልኩ እደበቃለሁ። ሁለት ጊዜ ቡና ተጠርታ ከውጭ ዘግታብኝ ሄዳለች። ትኬት ለመግዛት መውጣት ነበረብኝ። ከመውጣቴ በፊት ለማስተማመኛ 10 ብር ሰጠዋት። አቤት ፊቷ ላይ ያየው ደስታ! ክፉ እንጀራ! አንድ ልጅ እንድጠራልኝ አደረኩና እጁን ይዤ ሄድኩ። አውቶቡስ ተራ ስደርስ የማታው ስጋት እንደገና ገረሸብኝ። የምታሰር መሰለኝ። ያም ሆኖ የቀበሌው የትብብር ደብዳቤ በእጄ ላይ ስለነበር ለመከራከሪያ እንደሚጠቅመኝ አውቃለሁ። ቀበሌ ደውለው ቢጠይቁም ችግር እንደማያመጣ ገብቶኛል። በልጁ አቅጣጫ መሪነት ያለምንም ችግር ትኬት ቆረጥኩ። አንድ ቡና ቤት ገብተን ለስላሳ ጠጥተን ሽንት ቤት ተጠቅሜ በመጣንበት ሁኔታ ተመለስ። ተጨንቃ ተጠባ ምሳ አዘጋጅታለች። ወጧ ብዙም ባይጣፍጥም የምግብ ምርጫ ችግር ስላለብኝ ጥሩ አድርጌ በላሁት። ከሰዓት በኋላ ቡና ማፍላት የሷ ተራ መሆኑን ስትነግረኝ ጎረቤቶቿ ስለሚመጡ ጨነቀኝ። አልፎ አልፎ የልብ ወዳጅ ሲመጣ መጋረጃ ዘግቶ መቀመጥ የተለመደ መሆኑን ነገረችኝ። ስለዚህ መጋረጃውን ከጫፍ እስከ ጫፍ ዘግቼ ድምጼን አጥፍቼ ጋደም ብዬ ቆየው። ወሬያቸውን ይቀዱታል። በተለይ አንዷ የማታ ደንበኛዋ እንዴት እንዳደረጋት በሚያስቅ ሁኔታ ተተነተነው ነበር። ህይወታቸው የሚጣፍጠው እንዲህ አይነት ወሬ ሲያወሩ መሰለኝ። ደጋረጉ ታዲያ በምን ይስቃሉ? የኒዮ ሲቲዮ ቡናውን አካልባ ነው ያፈላችው። ጨዋታቸውን ሳይጠግቡ ተበታተኑ። ሌላው ትዕይንት ለጊዜው ሊተኛት የፈለጉ ወንዶች ከሰዓት በኋላ ጎራ ማለታቸው ነበር። ገና እግራቸውን ሰደድ ሲያደርጉ ሽንት ቤት ያለች ይመስል ሰው አለ እያለች ትመልሳቸዋለች። መሸት ሲል የሚመጣው ሰው ብዛት ስለጨመረ ቤቷን ዘጋች። እኔም ሙሉ ነፃነቴን አገኘው። የጎጃም ሰው እንደሆነች አግብታ እንደፈታች ልጆች እንዳሏትና ለእናቷ ትታቸው እንደመጣች አወራችኝ። እኔም ከአዲስ አበባ እንደመጣሁ ደብረ ታቦር ዘመድ ለመጠየቅ አስቤ እንዳልተሳካ ወጋኋት። የጎንደር አድባር ነቻ አንተን ከደብረ ታቦር አስገርታ ያመጣችልኝ ብላ ቀለደች። ከትናንትናው በበለጠ ቤቱን አሙቀ ነው አመሸን። ሌሊት መነሳት ስላለብኝ በጊዜ ተኛን። ወፍሳኝ ጫጫ በጧት ተነስታ ቡና አፍልታ ቁርሴን አበላችኝ። ረጅም ጊዜ የማውቃት ያህል ስለያት ሆዴ ባባ። የእሷ ባይበስ እሷ ስለማታውቀው ውለታዋና ለአጠቃላይ መስተንግዶዋ 50 ብር ስሰጣት ደርቃ ቀረች። እቅፍ አርጋ ለደቂቃዎች ያህል አንገቴን ሳመችኝ። በግድ አላቅቂያት ወደ አውቶቡስ ተራ አቀናው። ማለቂያ በሌለው የኬላ ላይ አሰልቺ ፍተሻ እየተማረር በሰላም አገሬ ገባው። ሌላ ሁለተኛ ሙከራ ለማድረግ ጋሽ መስፍን ቢፈልግም አባቴ ስላልተስማማ የስደቱ ነገር በዚሁ ተቋጨ። አስኮብላዬ የታሰረው በኮንትሮባንድ ንግድ ተከሶ ቢሆንም አንድ ሰው ከአገር እንዲወጣ አርግሃል በሚልም የጥርጣሬ ክስ ነበር። የኮንትሮባንዱ ክስ ማስረጃ ቢገኝበትም የማስኮብለሉን ውንጀላ ሳያምን ቀረ አሉ። 2 ዓመት እንደ ተፈረደበት እየሰማው ይመስለኛል። የማታ ትምህርት ቤት ለመመዝገብ ጊዜው አልፏል። ቦዘኔ ሆኜ መቆየት ስለሌለብኝ ስራ መፈለግ ጀመርኩ። ለሳምንታት እግሬ እስኪነቃ ተንከራተትኩ። አንድ ቀን አባቴን ካገኘሁት ብር ቢሰጠኝ ብዬ መስሪያ ቤቱ እርዳታ ማስተባበሪያ ኮሚሽን ሄድኩ። ዋናው በር ላይ በርካታ ወጣቶች ማስታወቂያ ሲያነቡ አየሁ። ጠጋ ብዬ ስመለከት ለሬዲዮ ኦፕሬተርነት 10ኛ ክፍል ያጠናቀቁና ከዚያ በላይ የሆኑትን አሰልጥኖ እንደሚቀጥር የሚገልጽ ማስታወቂያ ነበር። አይኔን ማመን አልቻልኩም። ከምግብና ከመኝታ አገልግሎት በተጨማሪ የኪስ ገንዘብ እየሰጡ እንደሚያሰለጥኑ ይዘረዝራል። እኔን አስበው ያወጡት ማስታወቂያ ነበር የመሰለኝ። ያን እድል በጭራሽ ማጣት እንደሌለብኝ ለራሴ ነገርኩት። የአባቴ መስሪያ ቤት ስለሆነም በዘመድም ቢሆን ስራውን ማግኘቴ እንደማይቀር አሰብ። ወደ ውስጥ ገብቼ አባቴን ስጠይቅ ክፍለ ሀገር ሄዷል ተባልኩ። ኖረም አልኖረ ለውጥ ስለማያመጣ እቤት ሄጄ ማስረጃዬን አመጣሁና የዛን ሁለት ተመዘገብኩ። ከጥቂት ቀናት በኋላ ፈተናውን አለፍኩ። ያውም በጣም ቀሎኝ። ጥያቄዎቹ የትምህርት ቤት አይነት እንግሊዝኛና ሂሳብ ነበሩ። አባቴ እንደተመለሰ ዜናውን አበሰርኩት። ባልጠበቅኩት ሁኔታ ከቢሮ ቢሮ እየዞረ የኔ ልጅ ፈተናውን በጣጠሰው እያለ ሲናገር በአፍረት አንገቴን ደፋ ነበር። የእርዳታ ማስተባበሪያ ክፍለ አገራት ያሉትን ስልክ አልባ ቅርንጫፍ ጽህፈት ቤቶች በሬዲዮ ሞርስ ማገናኘት ስለፈለገ ነበር። ስልጣናውን የሚሰጠው ቤላ የነበረው የወቅቱ የምድር ጦር መገናኛ መምሪያ ነበር። የሬዲዮ ኦፕሬተርነት በዋነኛነት የሚገለገሉት ወታደሮች ስለሆኑ ከጦር ውጭ ስልጣና የሚሰጥ አካል አልነበረም። ተዛማጅ ስልጣና የሚሰጠው ደግሞ ቅዱስ ዮሴፍ ቤተክርስቲያን አካባቢ የሚገኘው የእርዳታ ማስተባበሪያ ቅርንጫፍ ጽህፈት ቤት ነበር። ብዙ ሳንቆይ ጓዜን ሸክፌ ቤላ ከተምኩ። በስልጣናው በጣም ነበር የተደሰትኩት። አብዛኛው የተግባር ስልጣና ስለነበር ትኩረታችንን የሚስብና አጓጊ ነበር። ወናው የአሰልጣኞች ኃላፊ ሻለቃ ነሲቡ በኋላ ኮሎኔል ሲሆኑ ፍጹም የተረጋጉ የወጣት ስሜት የሚገባቸውና በሙያቸው የተካኑ መኮንን ነበሩ። ትምህርቱ ክህሎትን ማዳበር የሚጠይቅ ስለነበር በወጣት እድሜ ለምንገኝ ልጆች ተስማሚ ነበር። እኛ ሲቪል ብንሆንም የሰራዊቱን ህጎችና ስነ ስርዓት ልናከብር ግድ ነበር። የምንለብሰው የወታደር ዩኒፎርም ባይሆንም የወታደሮቹ አይነት ቱታና ጫማ ነው። በሌሊት መነሳት ግድ ነበር። አልጋችንን በወታደር ስርዓት አንጥፈን የመኝታ ክፍላችንን በጽዳት መጠበቅም እንዲሁ ግዴታ ነው። እንደ ወታደር ተሰልፈን በባንዲራ መስቀልና ማውረድ ስነ ስርዓት ላይ እንገኛለን። ከተወሰነ ሰዓት ውጭ አምሽተን መግባት አንችልም። ጨለምለም ሲል ከመጣንም እንደ ወታደሮቹ ለመግቢያ የተዘጋጀውን የሚስጥር ኮድ ለዘቦች ነግረን ነበር የምንገባው። የወታደር ግዴታ ግን አልነበረብንም። ከስልጠና ውጭ እነሱ የሚሰሩትን ስራ አንሰራም። የእኛን ወጪ የሚሸፍነው የእርዳታ ማስተባበሪያ ኮሚሽን ስለነበር ከሌሎች ወታደሮች የተለየነን። አልጋችን በአየር የሚነፋ ምቾት ያለው ፍራሽ ነው። አንሶላችንም ከመስሪያ ቤታችን የተሰጠን ነው። በነፃ የሚታደሉን የትምህርት መሳሪያዎችም ጥራት ያላቸው ናቸው። የምናድረውም በተለይ ለተዘጋጁልን ክፍሎች ውስጥ ነው። ስለዚህ በብዙ ነገር እንለያያለን። ለማንኛውም ቁርሳችን እንቁላል፣ ቅንጨ፣ ፍርፍር ሲሆን ምሳችንም ሆነ እራታችን ከጾም ቀን ውጭ ስጋ ወጥ ነበር። በሲቪልነት ተቀጥረን ወታደራዊ ስርዓትና ህግ እንድንከተል መደረጉ ውስጣችን ባይፈልገውም ኋላ ላይ ሳስበው የማይገኝ ትልቅ አጋጣሚ ነበር። በጠዋት መነሳት፣ ጽዳትን መጠበቅ፣ ስርዓት መያዝ፣ የስራ ሰዓትን ማክበርና የመሳሰሉት ለህይወት የሚያስፈልጉ ስነ ምግባሮችን ተምረንበታል። በአጠቃላይ የቤላ ካምፕ ኑሬ አስደሳች ነበር። ሁሉም ወጣት የተወሰኑ ወራት ወታደር ቤት ቢኖርና በመምህርነት ቢያገለግል ለጥሩ ሰብዕና ይረዳል የሚል እምነት እስካሁን ድረስ አለኝ። ትንሳኤን ከወታደሮች ጋር ኑሮ እንዴት እንደነበርና ተስማምቶ መኖሩን ጠየቅኩት። ለምን አልስማማም? የጸባይ ችግር እኮ የለብኝም። ያኔም ቢሆን የወታደር ጥላቻ የለብኝም። ይህ አባ እኮ በርካታ ወታደር አባላት ነበሩት። አንድ ሁለቱንም ጥናት አስጠንቻለሁ። ከተራ ወታደር ጀምሮ እስከ መኮንን የደረሱ ዘመዶችም ነበሩኝ። ማይገርም ጓደኝነት ደረጃ የደረስን ወታደሮችም ነበሩ። እስካሁን ድረስ ወታደር ጓደኞች አሉኝ። እንደ ማንኛውም ሰው የምጠላው ካድሬዎቹን ነበር። ለነገሩ ወታደሮቹ ራሳቸው ካድሬዎቹን አይወዷቸውም። በተለይ የሻለቃ ነሲቡ ሰብዕና የበርካታ መልካም ወታደሮች ተምሳሌት ስለነበር የሰራዊቱን አባላት በተሻለ መንገድ ለመመልከት አስችሎኛል። እንኳን እዚያ ግቢ ገባው። ስልጠና ላይ ሆኜ ደስተኛ በሆነም አልፎ አልፎም ቢሆን ስጋት ውስጥ ነበርኩ። እንደገና ልታሰር እችላለሁ የሚል ፍራቻ ነበረኝ። ፍራቻዬ የተጋነነ ቢሆንም ምክንያት ነበረኝ። ጉዳይን አንድ ቀን በሆነ አጋጣሚ ይደርሱበታል የሚል ግምት ነበረኝ። በዚህ አይነት የምቾትና የስጋት ድብልቅ ስሜት ውስጥ እያለሁ ጳጉሜ 5 ቀን 1971 ዓ.ም ስልጠናውን ጨርሰን በእርዳታ ማስተባበሪያ የሬዲዮ ኦፕሬተርነት ተመረቅ። ለአንዶር ለሚጠቃ ጊዜም እረፍት ወስደን አዲሱን አመት 1972 ዓመተ ምህረትን በደስታ ባረክነው። ሁላችንም ወደ ተለያየ ክፍለ ሀገር ከመመደባችን በፊት የመደባ ቦታን የመምረጥ እድል እንዲሰጠኝ የመስሪያ ቤቱን አስተዳደር አይኔን በጨዋታ ጠየቅኩ። እንደ ምክንያት ያቀረብኩት በመጀመሪያ ከፍተኛ ነጥብ ካመጡት ልጆች መካከል ስለሆንኩ፣ ሁለተኛ ከአዲስ አበባ ከወጣሁ ይቀር ራቅ ያለ የማላውቀውን ክፍለ ሀገር ማየት እንደምፈልግ በመግለጽ ነበር። ሁለቱም ምክንያቶች ተቀባይነት አላገኙም። ለኔ ለብቻ የተለየ እድል እንደማይሰጠኝ ፊት ለፊት ነግረው አሰናበቱኝ። ከጥቂት ቀን በኋላ የተመደብንበት ቦታ ተገለጸልን። እኔ የደረሰኝ ምዕራብ ኢትዮጵያ ነበር። ይርቅም ወደ ኬንያ ድንበር ለመሄድ የሚያስችል የእርዳታ ማስተባበሪያ ኮሚሽን ቅርንጫፍ የነበረች ትንሽ ከተማ ነች። ጮቤ ነበር የረገጥኩት። ከአመት በፊት የጎንደር አድባር ባትቀበለኝም አሁን ያለማንም እርዳታ በራሴው ጥረት ከሀገር ልወጣ ነው። እንደ ህፃን ልጅ ቦረቅኩ። የምጠላውን መንግስት ልታገል ካልተቻለም ከፊቱ ዞር ልል ግድ ነበር። እነሆም ምኞቴ ደረሰ። ወዲያው ወደ ምድብ ስፍራችን እንድንንቀሳቀስ መስሪያ ቤቱ አስፈላጊውን ዝግጅት አደረገ። የአንድ ወር ደሞዝ፣ የትራንስፖርትና የውሎ አበል ተቀብለን በሁለት ቀን ውስጥ አዲስ አበባን እንድንለቅ ታዘዝ። ከዋናውም ጽህፈት ቤት ተሰናበት። የፈሩት ይደርሳል። ከአስራ አምስት ቀን በኋላ ስንገናኝ ውይይታችን የቆመበትን ነጥብ አስታወስኩትና የተመደበበት ቦታ እንዴት እንደሄደና ስላጋጠመው ሁኔታ እንዲነግረኝ ትንሣኤን ስጠይቀው ፍጹም ወዳልጠበቅኩት የሕይወቱ ምዕራፍ ከተተኝ። ባለፈው እንደነገርኩህ የውሎ አበልና የአንድ ወር ደሞዝ ተቀብዬ ወደ ቤት ያመራው ገንዘቡን የተቀበልነው ከሰዓት በኋላ ከረፈደ ስለነበር ወደ ጊዮን ሆቴል አካባቢ ከሚገኘው መስሪያ ቤታችን በእግሬ ወደ ቤቴ እየሄድኩ እያለ የሰፈሬን ጓደኛ ብሬን አገኘሁት። የጥምጥሞሹ ደስ ብሎኝ የወጪ ልለው መሸታ ቤት ገባን። እስከ ምሽቱ 2 ሰዓት አካባቢ ቆይተን ወደ ቤታችን ተጓዝ። ከኦሊምፒያ ታጥፈን የሰፈራችንን መንገድ እንደያዝ በስተግራ በኩል ሱቅ ውስጥ ሲጋራ ልንገዛ ገባን። ሂሳብ በመክፈል ላይ ያለው ባይን የማውቀው የቀበሌያችን አብዮት ጠባቂ ጠመንጃውን ታጥቆ ትፈልጋለህ አለኝ። መጀመሪያ የሚቀልድ ነበር የመሰለኝ። ሆኖም ለቀልድ የሚያበቃ ግንኙነት አልነበረንም። ለምን አልኩት። አላውቅም፣ ታዘን ነው አለኝ። ታዲያ በዚህ ምሽት ነው እንዴ የምትፈልጉኝ? አዎ፣ አስራችሁ አሳድሩት ነው የተባልነው ሲለኝ ደነገጥኩ። ጉዳዩ ከበድ ያለ እንደሆነ ገባኝ። እሺ ብየው ከሱቁ ውስጥ ስንወጣ ሌሎች 3 ታጣቂዎች ከውጭ ሆነው ይጠብቃሉ። ጓደኛዬ ያናገረኝን አብዮት ጠበቃ ስለምፈለግበት ጉዳይ እየጠየቀው እያለ እኔ ጥያቸው ወደፊት ሄድኩ። ከፊት ለፊቴ አንድ አብዮት ጠበቃ ተፍተፍ ይላል። ወደ ቀበሌው ጽህፈት ቤት ለመሄድ የሚያስችል አንድ አቋራጭ መታጠፊያ ትቼ የቤቴን አቅጣጫ ያስኩ። ወዴት ነው? ወደ ቀበሌ እንሄድ እንጂ አለኝ ከፊቴ የነበረው ታጣቂ። መልስ ሳልሰጠው ወደ ኋላ ዞር ብዬ ሳይ 3ቱም አብዮት ጠባቂዎች መሳሪያቸውን ደግነው ተጠግተውኛል። መጥፋት እንጂ አጥፍቼ እንደማልጠፋ ገባኝ። እቤት ሄጄ ለእናቴ መንገር አለብኝ፣ ለሌሊት የሚሆን ልብስም መያዝ አለብኝ ብዬ መልስ ሳልጠብቅ ጉዞዬን በድፍረት ቀጠልኩ። ለምን እምቢ እንዳላሉኝ አላውቅም። ምናልባት ከሁኔታዬ እሺ እንደማልላቸው ገብቷቸዋል መሰለኝ። የሚፈልጉኝ ከዚያው ከያፓነቴ ጋር የተያዘ ሊሆን እንደሚችል በደንብ ገምቻለሁ። ማን ተቆምብኝ? እንዴት ደረሱበት? እያል እቤት ደረሱ። ወቅቱ እናቴ ታማ ተኝታ ነበር። ሳያት አንጀቴ ተላወሰ። ያልታደለች ቀበሌዎች ይፈልጉኛል፣ ታስረ ታድራለህ ብለውኛል። አይዞሽ ቀላል ነገር ይመስለኛል እያል ስለፈልፍ መልስ ሳሰጠኝ ክው ብላ ቀረች። ሽንት ቤት ልሄድ ብዬ ከቤት ወጣውና በፍጥነት ወደ ጓሮ ሄድ። በጀርባ በኩል አጥር ዘርዬ ላመልጥ ነበር። የቆርቆሮውን አጥር እንደተጠጋው ከውጭ በኩል የሰው ድምፅ ሰማው። በአጥሩ ቀዳዳ ሳይ ሁለት አብዮት ጥበቃዎች ቆመዋል። ግቢያችን እንደተከበበ ገባኝ። አማራጭ ስላልነበረኝ ወደ ቤት ተመለስኩ። ኪሴ ውስጥ የነበረውን የወር ደሞዜንና የውሎ አበል እናቴ አልጋ ላይ በተንኩት። ሌላም ይዤው የነበረውን የሽኝት ደብዳቤዎችና ሌሎች ነገሮች እዛው ጥዬ ዞር ብዬ አየኋት። ፊቷ ተቀያይሯል። እንባ እንደ ጉድ ይወርዳል። ድንጋጤው ነው መሰል ጮኻ አላለቀሰችም፣ ቃልም አልተነፈሰች። አልጋው ጫፍ ላይ ቁጭ ብዬ እንደ ሕፃን ሳላባብላት ሞከርኩ። አሁንም ሊያስሩህ ነው? አይበቃቸውም አይነት ንግግር ስትጀምር፣ በተቻለኝ መጠን ጉዳዩ ቀላል ሊሆን እንደሚችልና በሽታዋን ብቻ እንድታስታምም ደጋግሜ ነገርኳት። እንባ ስላላቆመ ትቻት ወጣሁ። ለቤት ያለው ሰው ሁሉ ተከተለኝ። የራሴን ዕዳ ራሴ ብቻ የምሸከመው መቼ ይሆን? መግቢያችን ላይ ሌሎች ሶስት አብዮት ጠባቂዎች መሳሪያቸውን ደግነው ቆመዋል። ራቅ ብሎ ደግሞ ሌላ አንድ፣ ከጓሮ ሁለት። ያ ሁሉ አብዮት ጠባቂ ከየት ተሰባስቦ እንደመጣ ገረመኝ። የሚፈልጉኝ ቀበሌዎች ሳይሆኑ የበላይ ጌቶቻቸው እንደሆኑ ገባኝ። የፈሩት ይደርሳል እንዲሉ እንደገና በእነዚያ የሰው ጅቦች እጅ ወደቅኩ። በመንጋ ቤት ጥበቃ ታጅቤ ቀበሌ 18 ጽፈት ቤት ደረስኩ። ድሮ ወጣቶችን ያስሩበት የነበረው መጋዘን ውስጥ በፍጥነት ከተቱኝ። ከመጀመሪያ እስከ መጨረሻ መሳሪያቸውን እንደወደሩብኝ ነው። ጥንትም ፍርሃት የተጠናወታቸው ይሁኑ ወይም ያመልጣል ብለው ይፍሩ አላወቅኩም። ከቤት አንሶላና ፍራሽ አመጡልኝ። ደግነቱ ተቀበሏቸው። ሲሚንቶ ላይ ከማደርም ገላገሉኝ። እስር ቤቱ ጥግ ላይ አንድ ሰካራም ጸጥታ በመንሳት አስረውት ይለፈልፋል። እዚያ ሰፊ አዳራሽ ውስጥ እኔና እሱ ብቻ ነበር። እስረኛው እየተለፋደደ አላስቀምጥ አለኝ። እኔ ለራሴ በንዴት ተቃጥያለሁ። ጭቅጨቃው አልበቃ ብሎት አጠገቤ ቆሞ ትከሻዬን እየነካ ለሚለፈልፈው ነገር መልስ እንድሰጠው በመፈለግ እረፍት ነሳኝ። ሶስት አራቴ ተወኝ አልኩት። በመጨረሻ አልሰማ ሲል አንዴ በጥፊ ከዚያ በጢራስ አነሳው። እዚያ ሲሚንቶ ላይ ተዘረረ። ከዚያ በኋላ እዚያው የተጋደመበት አንድ ቃል ሳይተነፍስ አድሮ ጧት ተፈታ። በማግስቱ የተፈለግኩት ከማዕከላዊ የምርመራ ማዕከል እንደሆነ ሰማው። እድል በለው እጣ ፈንታ ካስፈለገም ለበጎ ነው በለው። ከአዲስ አበባ ለመውጣት ሁለት ቀን ሲቀረኝ ተያዝኩ። ምናልባት ያንን ቀን ባልፍ ኖሮ አይፈልጉኝም ብዬ አስባለሁ። ሁን ያለው ሆነ። ብዙ ጊዜ የምፈራው ነገር ስለነበር ንዴት እንጂ አልገረመኝም። በማግስቱ የሚያውቀኝ የሰፈር ሰው ሲጠይቀኝ ዋለ። ሊቃነ መናብርቱ እየተናደዱ፣ አብዮት ጥበቃዎች ደግሞ እስኪሰለቻቸው ድረስ ነው ሰው የጠየቀኝ። ካሁን አሁን ይወስዱኛል ስል መሸ። በሚቀጥለውም ቀን እንዲሁ አዋሉኝ። ቀበሌዎቹን በሰው ሰው በማነጋገር አሳልፈው እንዳይሰጡኝ ያልተደረገ ሙከራ አልነበረም። አባቴ መጥቶ ያደረገው ሙከራም አልተሳካ። እንዲለቁኝ ማድረግ ባይችልም ለምንና እንዴት እንደታሰርኩ በሚስጥር ነገሩት። አባቴ የጎንደሩ ጉዞ ድጋሚ እንዳይሞከር የከለከለው እሱ ስለነበር ለሰው የማይናገረው ጸጸት ሆኖበታል። ጭራሽ እኔ እሱን ማጽናናት ውስጥ ገባው። ለማንኛውም ለመታሰሪ ምክንያት የሆነው የኛው ልጅ ነበ መሆኑን ቀበሌዎቹ ሹክ ያሉትን ነገረኝና ተዘጋጅተ ሄዳለኝ። አባቴን ላንዴና ለመጨረሻ ጊዜ ያየሁት ያን ቀን ነው። ከሁለት ወር በኋላ አረፈ። አማማቱን የመጀመሪያው ቀን ነግሬያለሁ። ማን ነው ይሄ ነበ? አንጃ ነው ወይስ የከዳይ እናንተ ሰው? ነበ ሁለቱንም አይደለም። ከነበ ጋር ያንድ ቀበሌ ልጆች ባንሆንም ቤታችን ቅርብ ለቅርብ ነበር። ነበ በጣም ተጫዋችና ተግባቢ ስለሆነ ለጓደኝነት የሚመረጥ ልጅ ነው። ከድገት በህብረት ዘመቻ ትቼ ከተመለስኩ በኋላ እኔ ወደ ፖለቲካው ሰተት ብዬ ስገባ ነበ አልፈጠነም። አልፎ አልፎ የድርጅታችንን ጋዜጣ በጓደኝነት መልክ በሰጠውም የጥናት ቡድን አባል ለማድረግ አልቸኮልኩም። የአባውስ በገባው ከአንድ አመት በኋላ ወራቱን በማላስታውሰው ጊዜ አንድ የኛ አባል ክፍለ ሀገር ስለሚሄድ በጥናት ክበብ ይዟቸው ነበር። ስለዚህ የነበሩትን ልጆች እኔ ተረክቤው ጥናቱን እንዳስጨርሳቸው ጠየቀኝ። እሺ አልኩት። ልጁ ከወር በላይ አስጠንቷቸው ነበር። ከልጆቹ መሃል አንዱ ነበ ነበር። ቀሪውን አንድ ወር ከነበ ጋር ጥናት ካደረግን በኋላ ለአባልነት መለመልኳቸው። ከዚያም እነሱንም ወደ ቀበሌያቸው ነበንም ወደ ራሱ ቀበሌ ሲሄድ እንዲተላለፍ አደረኩ። ከዚያ ጊዜ በኋላ ከነበም ሆነ ከሌሎች ጋር በሥራ ጉዳይ ተገናኝተን አናውቅም። ብዙ ወራት ቆይቶ በ1969 ዓ.ም መጨረሻ ይመስለኛል ከጸጥታ ኮሚቴ አንድ ሪፖርት እኔ ለነበርኩበት ሪጅን ተላከ። አንድ አባል የመሳሪያ መግዣ 1600 ብር ወስዶ ጠፋ የሚል ገንዘቡ የተሰጠው በዛው በጥቃት መከላከል ስኳድ በኩል ስለነበር ጉዳዩ ለሪጅናችን አዲስ ነበር። የነበ ቀበሌ በኔ ሪጅን ስር ስለነበር ጉዳዩን እንዳጣራ ተመደብኩ። የልጁን ስም ስጠይቅ የኔው ነበ ሆኖ አረፈው። በጣም ደነገጥኩ። ማመን ሁሉ አቃተኝ። ዝርዝሩ ብዙ ስለሆነ ተወው። ከእናቱ ጋር በጣም ስለምንግባባ እሳቸውን ቤት ሄጄ አጣርቻለሁ። ነበ ትግል በቃኝ ብሏል። ኢህአፓን ክዶ ወደ ደርግ መግባት ግን አላሰበምም አልፈለገም። የፈለገው ትግሉን መሸሽ ብቻ ነበር። ይህ ደግሞ መብቱም ጭምር ነው። ለድርጅታችን አዲስ ነገር አይደለም። ሶስት ልጆች ይመስሉኛል ተመሳሳይ እርምጃ መውሰዳቸውን ቀደም ብዬ ሰምቻለሁ። ፓርቲያችንም በዚህ የተነሳ ቂም ይዞ አይተናኮልም። ያም ሆኖ በስንትና ስንት ትግልና መስዋዕትነት የተገኘን የድርጅቱን ጥሬ ብር መውሰድ በማንኛውም መመዘኛ ትክክል አልነበረም። ዋናው ነገርና እፎይ ያሰኘን እኔም አጣርቼ ሪፖርት ያደረግኩት ነበ የራሱ ድርጅትና ጓደኞቹ ላይ ጉዳት ለማድረስ አለመፈለጉ ነው። ከዚህ ሪፖርት በኋላ እኔም ተውኩት። ድርጅቱም መከታተል ስላልፈለገ ጉዳዩ በዚያው ተዘጋ። ከአንድ አመት በኋላ ማለትም እኔ እርዳታ ማስተባበሪያ እያለሁ ነበ በድንገት ሰፈር ውስጥ ተከሰተ። የአየር ወለድ ልብሱን ገጭ አርጎ በጎኑ ሽጉጥ ታጥቋል። ነበ ከአየር ወለድ ስልጠና በኋላ ወደ ሶቪየት ህብረት ተልኮ በተጨማሪ የወታደራዊ ቴክኖሎጂ ስልጠና ተመርቋል። በዚያ ቀጥ ያለና ሎጋ ሰውነቱ ላይ የለበሰው የአየር ወለድ ልብስና ሽጉጥ ተጨማሪ ሞገስ ሆኖለታል። ኢህአፓ በነበረ ጊዜ ያስፈራሩት የነበሩት የቀበሌ ሰዎች ፊት ያለ ፍርሃት መታየት ጀመረ። ቀበሌዎች ወደ ውጭ አገር ሄዶ ሰልጥኖ መምጣቱ በጣም አናዷቸዋል። በቅናትም ተንጨርጭረዋል። ብዙ ሳይቆይ ቀድሞ በኢህአፓነት የሚጠረጠር ሰው እንዴት ሶቪየት ህብረት ድረስ ሄዶ ሰልጥኖ እንደመጣ ይጣራልን የሚል የቀበሌ ሰዎች ለከፍተኛ መለከቱ። እነሱ ደግሞ ለማዕከላዊ ምርመራ ላኩት። ነበ ታሰረ ብሎም ተገረፈ። እሱ ግን ያፓ ነበርኩ መሳሪያ ልግዛ ብዬ ብራቸውን ወስጄ ጠፍቼባቸው አየር ወለድ ተቀጥሬያለሁ፣ ስቀጠር ያፓ መሆኔን ለሚመለከተው የመንግስት መዋቅር አልተናገርኩም አለ። ይህ እውነት ነው። እነሱ ግን አላመኑትም። ያፓ ሰርጎ ገብ አርጎ ልኮህ ነው ብለው እስሩን አጠኑበት። የሆነውን እውነት አልተቀበሉትም። መርማሪዎቹ የሚለውን ሁሉ ለማጣራት አብራያቸው ሰርቻለሁ ያላቸውን ልጆች ስም ይዘው የታሰሩና ታስረው የተፈቱ ልጆችን ፋይል ከከፍተኛና ቀበሌ ጋር በመሆን አገላበጡ። የሌሎቹ በሙሉ ሲገጥም ከማዕከላዊ ያወጡት የኔ ግን እሱ ከሚለው ጋር አይሄድም። ከፍተኛው ስለኔ የሚያውቀው ነገር አልነበረም። ቀበሌውም ታስሬ መፈታቴን እንጂ ዝርዝር እንደማያውቅ ገልጾ ለማዕከላዊ መልስ ሰጠ። እንደገና የኔን ስም የጠቀሱ የሌሎች ልጆች ፋይል ይፈለግ ሲባል ከከፍተኛ 18 የተወሰነ ተገኘ። ያም ወደ ከፍተኛ 19 መራቸውና በተመሳሳይ አገኙ። የኔ ስም እዚህም እዚያም ተጠቅሷል። የማዕከላዊ ፋይሌና የተሰበሰቡት ፋይሎች አራምባና ቆቦ ሆኑ። አጭበርብሬ እንደተፈታሁም ማዕከላዊ ደረሰብኝ። በቀበሌ አማካይነት ታስሬ እንድላክ የሚስጥር ደብዳቤ ለከፍተኛ ተላከ። ከፍተኛ ደግሞ ለቀበሌ ትዕዛዝ አስተላለፈ። እንዴት ያናድዳል! በጣም እንጂ አብሬው ከሰራሁት ልጅ ጋር ቢሆን እንኳ ይሁን ትላለ። አስጠናው ተብዬ በተላከልኝ ልጅ መሆኑ ያበሳጫል። ለማንኛውም ቀበሌዎች ባሰሩኝ በሶስተኛው ቀን ወደ ማዕከላዊ ወሰዱኝ። በእለቱ እኔን ለመሸኘት በርካታ ሰው ቀበሌውን አጥለቀለቀው። ከነዚህ መካከል አንዷ እትዬ ተዋቡ ነበሩ። የመሄዴን ቁርጥ ሲሰሙ እንደ ሎጥ ሚስት ወደ ጨውነት ተቀየሩ። ሰሞኑን ሲያበረታቱኝ የነበሩት ሴት ያ ጥንካሬያቸው ጠፍቶ የሙሾ አይነት ለቅሶ አለቀሱ። ጥቂት ቆይታ እህቴ ስኔ መጣች። እሷን ሳይ እኔም ባሰብኝ። ጠዋት ወደ 5 ሰዓት ላይ እንደ ባለስልጣን በሽጉጥ ታጣቂዎች ታጅቤ ማዕከላዊ ምርመራ ገባሁ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።